ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 14 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ድሬዳዋ ሰላምና ፍቅሯን ለማጽናት እየሠራች ነው።
የህዝቡን ታተቀብለው በሰላም መጥተው የሰላም አገር የሰላም ከተማ እንዲያደርጉ ቃል ይገባል።
ከድሬዳዋ የሀገር ሽማግሌዎች መድረክ የተቀነጨበ ድምፅ ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜና ቆንጅታየ።
ጤና ይስጥልኝ፣ እንደምናምሽታችኋል። ካሉን ዜናዎች መካከል ክርስቲያን አማንያን በፍልስጤማውያን ይዞታ ስር ባለው ዌስት ባንክ ወደምትገኘው የኢየሱስ ክርስቶስ የልደት ስፍራ ቤተልሔም ዛሬ እየጎረፉ ናቸው። በዌስት ባንክ ያለው ሁኔታ የተሻለ በመሆኑ ዘንድሮ ቤተልሔም የገባው ምዕመን የበዛና ክብሩም የደመቀ እንደሆነ እየተነገረ ነው። ሱዳን ከዓመታት በኋላ ለመጀመሪያ ጊዜ ገና በብሔራዊ በዓልነት እንደሚከበር የሽግግር መንግስቱ አውጇል የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። ቴክኒሽያኑ ጆ ጊል በስቱዲዮ መሳሪያዎች ላይ ይገኛል። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጂት ታሰማናለች።
ክርስቲያን አማንያን በፍልስጤማውያን ይዞታ ስር ባለው ዌስት ባንክ ወደምትገኘው የኢየሱስ ክርስቶስ የልደት ስፍራ ቤተልሔም ዛሬ እየጎረፉ ናቸው። ወንድና ልጃገረድ ስካውቶች በልደቱ ስፍራ ላይ በቆመው የጥንታዊት ቤተ ክርስቲያን ደጃፍ ባለች የገና ዛፍ አጠገብ የደመቀ ሰልፍ አሳይተዋል። ከዓለም ዙሪያ ወደዚያ የገቡ ክርስቲያኖችንም የሀገሬው ሰው ሲያስተናግድና ሲያስተውልም ውሏል። ዌስት ባንክ ውስጥ ያለው ሁኔታ የተሻለና የተረጋጋ በመሆኑ ዘንድሮ ቤተልሔም የገባው ምዕመን የበዛ ክብሩም የደመቀ እንደሆነ እየተዘገበ ነው። በሱዳን ከዓመታት በኋላ ለመጀመሪያ ጊዜ ገና በብሔራዊ በዓልነት እንደሚከበር የሽግግር መንግስቱ አዋጅ አውጥቷል። የሱዳን ሚኒስትር ውሳኔው በሀገሪቱ ህገ መንግስት በተቀመጡት ነጻነቶች መሰረት ነው ብለዋል። የሃይማኖት ጉዳዮች ሚኒስትሩ ነስረዲን ሙፍሬ ውሳኔው በሱዳን የተከናወኑት የፖለቲካ ለውጦች ውጤት እንደሆነ ነው የተናገሩት። አያይዘውም የሽግግር መንግስቱ ባለፈው ነሐሴ በተፈረመው ህገ መንግስታዊ አዋጅ የተቀመጡትን ነጻነቶች በሙሉ ለማረጋገጥ በቁርጠኝነት ይሰራል ብለዋል። የሱዳን አብያተ ክርስቲያናት ምክር ቤት ዋና ጸሐፊ አባ ዊሊያም ደንግ ገና በብሔራዊ በዓልነት እንዲከበር የተደረገው ውሳኔ ተገቢ ነው ብለዋል። ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2011 ዓ ም ነጻ ሀገር እስከሆነችበት ጊዜ ድረስ በሱዳን ክርስቲያን የመንግስት ሰራተኞችና ተማሪዎች ደሞዛቸው የሚከፈልበት የሶስት ቀናት የእረፍት ጊዜ ይሰጣቸው የነበረ ሲሆን አመዛኙ ህዝቧ ክርስቲያን የሆነችው ደቡብ ሱዳን ከተገነጠለች በኋላ የሱዳን ባለስልጣናት 97% ህዝብ ሙስሊም መሆኑን በመጥቀስ የገና በዓልን ጨምሮ የተለያዩ የሃይማኖት ገደቦችን ደንግገው ቆይተው ነበር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በዛምቢያ የነበሩትን አምባሳደሩን እንዲመለሱ አድርጓል። ዳንኤል ፉትን ከአምባሳደርነታቸው እንዲነሱ የወሰነው ዛምቢያ የተመሳሳይ ጾታ ግንኙነት የፈጸሙ ሁለት ፍቅረኞችን ማሰሯን አጥብቀው ከተቹ በኋላ እንደሆነ ነው የተገለጸው። የዛምቢያ ፕሬዚደንት ኤድጋር ሉንጉ ከአሁን ወዲያ ከኚህ አምባሳደር ጋር መስራት አልፈልግም በማለታቸው የውጭ ጉዳይ ሚኒስቴር የአምባሳደሩ ከእንግዲህ እዚያ መቆየት ምክንያታዊ አይሆንም ከሚል ድምዳሜ ላይ መድረሱን ነው ያመለከተው።
We know that there could be people who are homosexual in Zambia. But we don't want to promote it because we frown upon it.
የተመሳሳይ ጾታ አፍቃሪ የሆኑ ሰዎች ዛምቢያ ውስጥ እንዳሉ አናውቅም ነበር። እኛ ልናበረታታው አንፈልግም። አብዛኞቻችን ይህ አድራጎት ትክክል አይደለም ባይነን። ቅዱስ መጽሐፍ አይፈቅደውም፣ ክርስቲያናዊም አይደለም።
ዛምቢያ በዩናይትድ ስቴትስ አምባሳደሩ መመለስ ጉዳይ እስካሁን የሰጠችው አስተያየት የለም። ሀገሪቱ በየዓመቱ ከዩናይትድ ስቴትስ የብዙ መቶ ሚሊዮን ዶላር እርዳታ የምታገኝ ነች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፈው ዓመት ጥቅምት ወር ውስጥ ቱርክ ኢስታንቡል በሚገኘው ቆንስላዋ ውስጥ ጋዜጠኛ ጀማል ካሾጂ ላይ ከተፈጸመው ግድያ ጋር በተያያዘ ሳውዲ አረቢያ ትናንት 5 ሰዎች በሞት ሌሎች 3 ተከሳሾች ደግሞ በእስራት እንዲቀጡ ፍርድ ተሰጥቷል። ሙሉ በሙሉ በሚስጥር የተከናወነው የፍርድ ሂደትና የቅጣት ውሳኔ የመንግስቱን ከፍተኛ ባለስልጣናት ግን በነጻ ነው ያሰናበተው። የቅጣት ውሳኔው በዋሽንግተን ፖስት ጋዜጠኛው ግድያ የፍትህ ያለ ሲሉ የቆዩትን ወገኖች ያረካ አይደለም። በጋዜጠኛ ጀማል ካሾጂ ግድያ የተከሰሱት 11 ሰዎች የፍርድ ሂደት መጠናቀቁን የሳውዲው ምክትል አቃቤ ሕግ መግለጫ ሲሰጡበት ነው የተሰማው። ግድያው አስቀድሞ የታሰበበት ሳይሆን እዚያው በሁኔታዎች ምክንያት የተፈጠረ ነው ሲሉ ገልጸውታል። የሳውዲ መንግስት ጋዜጠኛውን ለመግደል የተጠነሰሰ ሴራ የለም ሲል ከረጅም ጊዜ ጀምሮ ሲናገር የቆየውን ነው ምክትል አቃቤ ሕጉ ያንጸባረቁት። ለጋዜጠኞች ደህንነት የሚሟገተው ሲፒጄ የፍርድ ሂደቱን ቅጥፈት የተመላበት ብሎታል። የሲፒጄ ባልደረባ ሻሪፍ ማንሱር
That does not satisfy at all the justice we want to see happening in Khashoggi.
ይህ ካሾግጂ ላይ ለተፈጸመው ግድያ የፍትህ ጥያቄዎቻችንን ፈጽሞ መልስ የሰጠ አይደለም። ጥያቄያችን ግድያውን በቀጥታ የፈጸሙትን ብቻ ሳይሆን የሳዑዲ አረቢያ መንግስት ከፍተኛ ባለስልጣናት ጭምር በኃላፊነት እንዲያዙልን ነው።
በጋዜጠኛው ላይ የተፈጸመውን ግድያ የተመለከተ ምርመራ ያካሄዱት የተባበሩት መንግስታት ድርጅት ያለ ፍርድ ሂደት የሚፈጸሙ ግድያዎች ጉዳይ ልዩ ራፖርተር አግነስ ካላማርድ የጋዜጠኛው መገደል ኃላፊዎች ከተጠያቂነት ያመለጡት ሳውዲ ውስጥ ባለው የፖለቲካ አፈና፣ ሙስናና በስልጣን ያላግባብ የመጠቀም ተግባር እንዲሁም ዓለም አቀፍ አካላት በመመሳጠራቸው ነው ሲሉ አውግዘዋል። አፍጋኒስታን ውስጥ የታሊባን ታጣቂዎች ሰሜናዊ ባልክ በመትባለው ክፍለ ግዛት የሚገኝ አንድ የጦር ሰፈር ማጥቃታቸውን የሀገሪቱ ባለስልጣናት ተናገሩ። በጥቃቱ ቢያንስ 7 የአፍጋን ወታደሮች መገደላቸውንና ሌሎች 6 መቁሰላቸውን ነው ባለስልጣናቱ ያመለከቱት። ከካቡል የአፍጋኒስታን የመከላከያ ሚኒስቴር ባወጣው መግለጫ ጠላት ጥቃት የከፈተበት የጦር ሰፈር በአፍጋን የጦር ሰራዊትና በብሔራዊ የደህንነት ተቋማችን ባልደረቦች የሚጠበቅ ነበር ብለዋል። የወረዳው አስተዳዳሪ በበኩላቸው በታሊባኑ ጥቃት ቢያንስ 15 ወታደሮች እንደተገደሉ ማረጋገጣቸውን የተሰማው የታሊባን ቃል አቀባይ በጽሁፍ ባወጣው መግለጫ ተዋጊዎቹ 20 የመንግስት ወታደሮችን ከገደሉና ሌሎች 3 ካቆሰሉ በኋላ የጦር ሰፈሩን ጥሰው በመግባት ወታደራዊ መሳሪያዎችን ይዘው ሄደዋል ብሏል። ይሁን እንጂ እንዲህ ያሉ መግለጫዎች ብዙውን ጊዜ ታሊባን ሲያወጣ የተጋነኑ ሆነው እንደሚገኙ ነው የተናገረው። በመጨረሻም ሰሜን ምስራቃዊ ሶሪያ ውስጥ የሚካሄደው ጦርነት በአስቸኳይ እንዲገታ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ጥሪ አቅርበዋል። ባለፈው ሳምንት የሀገሪቱ መንግስት በአካባቢው በከፈተው ጥቃት በብዙ 10 ሺዎች የተቆጠረ ሲቪል ሕዝብ ከመኖሪያው ተፈናቅሏል። ዋና ጸሐፊ ጉተሬዥ የተከፈተው ወታደራዊ ጥቃት ግዝፈትና ሲቪሎች መኖሪያቸውን እየጣሉ ወደ ሰሜኑ የሀገሪቱ ክፍል የሚሸሹበትን መስመር እየደበደቡ ነው የሚሉት ዘገባዎች ዋና ጸሐፊውን እንዳሳሰቡ ትናንት ቃል አቀባያቸው ያወጡት መግለጫ አመልክቷል። የሶሪያ መንግስት የእርስ በርስ ጦርነቱ ከተቀሰቀሰበት እንደ አውሮፓውያን ከ2011 ዓ.ም ወዲህ ሽምቅ ተዋጊዎች ከያዟቸው ግዛቶች አሁንም በእነሱ እጅ ያለች የመጨረሻዋ የሆነችውን ኢድሊብን ለማስለቀቅ እየሞከረ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
Voice of America.
አመሰግናለሁ ቆንጂት ለዜናው። ጊዜን ዳገኘን ለግማሽ ሰዓት ዋና ዋና ዜናዎችና ለማጠቃለያው ደግሞ ትመለሳለች ቆንጂት። ገናን ነገ ለምታከብሩ ወይም ማክበር ለጀመራችሁ ዲሴምበር 25 ለነጋላችሁ ወይም ደግሞ ዲሴምበር 25 ለምትጠብቁ ዋዜማው ላይ ላላችሁ በዓለም ዙሪያ ያላችሁ አድማጮቻችን ሁሉ እንኳን አደረሳችሁ። ሜሪ ክሪስማስ። ጊዜ እንደፈቀደልን ጥቂት የገና ዝማሪዎችን እናሰማችኋለን በዚህ ምሽት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 14 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ራዲዮ 94.3 ስርጭታችንን በቀጥታ ማዳመጥ ይቻላል። የኢትዮጵያን የንግድና መዋዕለ ንዋይ አያያዝ ምቹ ለማድረግ የተለያዩ እርምጃዎች እየተወሰዱ መሆኑን የኢትዮጵያ ኢንቨስትመንት ኮሚሽን ለአሜሪካ ድምፅ ገልጿል።
ትልቁ ማንም ሰው እንቅልፍ ሊነሳ የሚገባ ነገር ዛሬ ላይ የወጣቶች በቂ የሆነ የስራ እድል አለመፍጠራችን ነው። በቂ የስራ እድል መፍጠር ሳንችል ደግሞ የተረጋጋ የፖለቲካል ኢኮኖሚም ሆነ የተረጋጋ ፖለቲካ እንደ ሀገር ሊኖር አይችልም።
ኮሚሽነር አበበ አበባየሁን ነው የሰማችሁት። በምሽቱ ንግድና ምጣኔ ሀብት ክፍለ ጊዜ በስፋት ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ድሬዳዋ ውስጥ ካለፈው ጳጉሜ 6 ጀምሮ በነበሩ ግጭቶች ተሳታፊና ተጠቂ የነበሩ ሁሉም ሰፈሮች የሚሳተፉባቸው ሰፊና ተከታታይ የእርቅ መርሃ ግብሮች መዘጋጀታቸው ተገልጿል። መርሃ ግብሩ ግን በወንጀል ተጠርጥረው በቁጥጥር ስር የዋሉና ወደፊትም ሊውሉ የሚችሉትን እንደማይመለከት አቃቤ ሕግ አስታውቋል። የሀገር ሽማግሌዎች፣ የሃይማኖት አባቶችና የየመንደር ተወካዮች እርቁን ስለሚመሩበት ሁኔታ ማብራሪያ ተሰጥቷቸዋል። አዲስ ቸኮል ከድሬዳዋ ዝርዝሩን ይዟል።
የድሬዳዋ አስተዳደር፣ የፌዴራል አቃቤ ሕግ ድሬዳዋ ቅርንጫፍ ጽሕፈት ቤትና የድሬዳዋ ፖሊስ በጋራ ያዘጋጁት ይህ የእርቅ መድረክ ከሁለት ወር በላይ የቆየው ግጭት ይካሄድባቸው የነበሩ ሰፈሮች ነዋሪዎችን ወደ ቀድሞ አብሮነታቸው ለመመለስ እንዲሁም ከቤታቸውና ሰፈራቸው የተፈናቀሉ ነዋሪዎች ወደ ቤታቸው እንዲመለሱ ለመርዳት ያስችላል ተብሏል። በምክትል ከንቲባ ከድር ጀዋር የመክፈቻ ንግግር የተጀመረው ይህ መርሃ ግብር በየሰፈሩ ወርደው ነዋሪዎችን የሚያስታርቁ የሀገር ሽማግሌዎችን፣ የሃይማኖት አባቶችንና ታዋቂ ግለሰቦችን ቃል በማስገባት ነበር ስለሚጠበቅባቸው ዝርዝር ስራዎች ገለጻ የተደረገላቸው።
እኛ የድሬዳዋ ነዋሪዎች፣ የሃይማኖት አባቶች የድሬዳዋ የድሮ ገጽታና የድሮ ታሪክ በፍቅርና በመተሳሰብ እንድንመልሳት በዛሬዋ ዕለት በክቡር ገጅዋውና እንዲሁም በባለስልጣን በመላው ህብረተሰብ መካከል ቃል እንገባለን። በሰላም በፍቅር አንድ አድርገን የድሮን ታሪክ ልንመልስ ቃል ገብተናል። ልጆቻችን ከአሁን በኋላ አይሞቱብንም፣ አይታሰቡብንም። ይህንን ሁላችንም እንድንፈጽም ቃል ገብተናል። ህልሞቻችንም የህዝቡን ቃል ተቀብለው በሰላም መጥተው የሰላም ሀገር የሰላም ከተማ እንዲያደርጉ ቃል ገብተዋል።
የእርቅ መርሃ ግብሩ ከታህሳስ 15 ከታህሳስ 25 የሚካሄድ እንደሆነ በድርጊት መርሃ ግብሩ ላይ ተገልጿል። ግጭት ተከስቶባቸው የነበሩ ሁሉም ሰፈሮችም በእርቅ መርሃ ግብሩ እንደተካተቱ ነው የፌዴራል አቃቤ ሕግ ድሬዳዋ ቅርንጫፍ ምክትል ኃላፊ አቶ ረዴት ግርማ ያስታወቁት።
እንግዲህ ይህ የእርቀ ሰላም ለማካሄድ አደረጃጀቱን በመጀመሪያ ለመናገር ያህል አደረጃጀቱ ከስር የሚመጣ ነው ማለት ነው። የተመረጡ 22 መንደሮች አለ ማለትም 44 ማለት ነው ሁለት ሁለቱን አንድ ላይ ያረግን ነው የማስተራክ ስራው። እዚህ በዝርዝር ለአስተባባሪዎች ስለሚሰጥና በየአካባቢው ለምትመደቡ አስተባባሪዎች እንዲሁም ሃይማኖት አባቶች ሽማግሌዎችና ያባገዳዎችም በዛው አግባብ የሚመደብ ይሆናል። ለምሳሌ መልካ ጀብዱ ላይ ገንደውርሶና ገንደወዳ የሚባል ሰፈርን በአንድ አካባቢ የምናስታረቅበት ሁኔታ እንዳለ፣ ከዛ ሙርቱጉቱ ከገንደ ተስፋ ከቶኒና ዳርፉር ሰባተኛ ከመንገድ በላይና ከመንገድ በታች ቦረን መስቀለኛ ከቀጠና አንድ መስቀለኛ ከገንደ ተስፋ መስቀለኛ ከሙርቱጉቱ ሼክ ቡሽራ ከዛ ባርጌሌ ሀዲድ መስመር መቃብር አካባቢ ፓፓ ጎሮ ማለት ነው። ገንደቦዬ ከገንደ ኮሬ ወጣቶች ጋር፣ ገንደቦዬ ከገንደ ሎኒ ጋር፣ ገንደ አዳ ከገንደ ሚስኪን፣ ገንደ አዳ ከገንደ ቁጭቁጭ፣ ገንደ ጋራ ከአዲስ ከተማ፣ ቀፊራ ከሰባ ዳቦ፣ መጋላ ከአምስተኛ፣ ገንደ ጨፌ ከኡራኤል አካባቢ ጋር ነው። እንግዲህ እነዚህ አሁን እኛ ባደረግነው ምልከታ በግጭትና ዘላቂ የሆነ ሰላም የሌለባቸው ቦታዎች ናቸው ብለን የመረጥናቸው ናቸው።
በዝርዝር በእያንዳንዱ ሰፈር እርቅ ከተፈጸመ በኋላ መጀመሪያ ላይ በቀበሌ ደረጃ ቀጥሎም በአስተዳደር ደረጃ ሰፋ ያለ እርቅ እንደሚካሄድ ነው የተገለጸው። ይሁንና ከግጭቶች ጋር በተያያዘ ወንጀል ፈጽመው ክስ የተመሰረተባቸውና ወደፊትም ሊመሰረትባቸው የሚችሉ ተጠርጣሪዎች የክስ ሂደታቸው እንደሚቀጥል ነው የፌዴራል አቃቤ ሕግ ያስታወቀው። በእስካሁኑ ሂደት 96 ተጠርጣሪዎች በቁጥጥር ስር ውለው ክስ እንደተመሰረተባቸው ያስታወቁት አቶ ረዴት በቀጣይም ጉዳያቸው እየተመረመረ ያሉና ሊከሰሱ የሚችሉ ሌሎች ተጠርጣሪዎች መኖራቸውንም ተናግረዋል። የእርቁ ሂደትና ተጠርጣሪ ወንጀለኞችን ለፍርድ ማቅረብ የማይጋጩ ናቸው ብለዋል አቶ ረዴት። ምንም እንኳ በአስተዳደር ደረጃ ዝርዝር እቅድ የወጣለት የእርቅ መርሃ ግብር ቢኖርም አስቀድመው በራሳቸው ጊዜ እርቅ ሊያካሂዱ ሲንቀሳቀሱ የነበሩ አንዳንድ ሰፈሮች ግን አስቀድመው እርቅ አካሂደዋል። ባለፈው እሁድም በባርጌሌና ሰባተኛ ሰፈሮች ሁለት የእርቅ መርሃ ግብሮች መካሄዳቸውን ነዋሪዎች ለቪኦኤ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ድሬዳዋ ሰላም ሺብዛ። ነዋሪዎቿም ጥረታቸው እንዲሁ የሰመረና የጠነከረ እንዲሆን እንመኛለን። አዲስ ቸኮልን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የምንፈልጋት ኢትዮጵያ በ2032 የዛሬ 20 ዓመት መሆኑ ነው በሚል ርዕስ የተሰናዳ የውይይት መድረክ ትናንት አዲስ አበባ ላይ ተካሂዷል። መድረኩን ዴስቲኒ ኢትዮጵያ ኢኒሽቲቭ ነው ያዘጋጀው። በመድረኩ ላይም ከተለያዩ የብዙሃን መገናኛ ተቋማት የተሰባሰቡ ባለሙያዎችና የኦሮሞ ተፎካካሪ ፓርቲዎች ተወካዮች ተሳትፈዋል። ፀሐይ ዳምጦ ተጨማሪ አላት።
መድረኩ የሀገሪቱ የፖለቲካ ፓርቲዎችና የፖለቲካ መብት አቀንቃኞችን በማቀራረብ የወደፊት የሀገሪቱ ዕጣ ፈንታ ላይ ውይይት የከፈተ ነው። የሰሞኑ መድረክ የብዙሃን መገናኛዎችም ስለ ጉዳዩ ግንዛቤ እንዲኖራቸው ታስቦ የተዘጋጀ መሆኑን የኢኒሽቲቭ አስተባባሪ አቶ ንጉሱ አክሊሉ ገልጿል። የዚህ የደስቲን ኢትዮጵያ ኢኒሽቲቭ ዋና ዓላማ ሁሉም የሚመኛት ኢትዮጵያ እንድትኖር በአብሮነትና በመቀራረብ ውስጥ ያለውን የልብ ጆሮ የመክፈት ኃይል ያመላከተ ነው ሲሉ አቶ ንጉሱ ተናግረዋል።
በፖለቲካ መሪዎቻችን እና በሌሎች መሪዎቻችን መካከል ቅርርብ መፍጠር፣ መቀራረብ፣ መደማመጥ መፍጠር ነው። አሁን ከተወሰነ ጊዜ ወዲህ እንደምትመለከቱት የፖለቲካ መሪዎቻችን ከመቼውም ጊዜ ይልቅ እየተቀራረቡ፣ እየተሳሳቁ፣ በትህትና በመከባበር ሲነጋገሩ ታያቸዋለን። ይሄ የዴስቲኒ ኢትዮጵያ ኢኒሽቲቭ ከስድስት ወር ጀምሮ ሲሰራው በነበረው ስራ እኛ ብቻንን ማለት አይደለም፣ ግን ሲሰራ በነበረው ስራ የተፈጠረ ነገር ነው። ሌሎችም ኢኒሽቲቭስ ይህንን ነገር ሊያመጡ እንደሚችሉ እናውቃለን። ነገር ግን እነሱም እንደሚመሰክሩት እኛም በደንብ እንዳየነው በዚህ ሂደት ውስጥ በጣም በመቀራረብ በመደማመጥ ጊዜ ወስደው እያንዳንዱ የራሱን ታሪክ በመናገር አንዱ ሌላውን በሚገባ ለማዳመጥ እድል አግኝተዋል። የብዙ የፖለቲካ ችግሮቻችን መንስኤ አለመደማመጥ። ሁሉንም የፖለቲካ ችግር በአንድ ጊዜ መፍታት አንችልም። ነገር ግን ቢያንስ የተለያዩ የፖለቲካ ቡድኖች የሚያነሱትን ጥያቄ ብሎ ማዳመጥ ያስፈልጋል። በዚህ ሂደት ውስጥ የሆነው ይሄ ነው።
ሂደቱ አዲስ የፖለቲካ ባህልን ለመገንባት አስቻይ መንገድ ያሳየ ነው በማለት የተናገሩት አስተባባሪው ለስድስት ወራት ተከታታይ ውይይት ሲካሄድ እንደነበር አስታውሷል።
በ2032 ዓመተ ምህረት ኢትዮጵያ ሊያጋጥሟት ከሚችሉት አማራጮች ውስጥ አራቱን ለይተው ያወጡበትና በደንብ የተወያዩበት። እነዚህ አራት አማራጮች ሊሆኑ የሚችሉ የኢትዮጵያ አማራጮች ናቸው። ኢትዮጵያ በየትኛው መንገድ ብትሄድ፣ የኢትዮጵያ ህዝቦች የትኛው መንገድ ቢከተሉ ኢትዮጵያ ምን መልክ ይኖራታል የሚለውን ነገር ነው በደንብ በዝርዝር የተወያዩ። ንጋት የሚባለው በጣም የተሻለው ሲናሪዮ ነው። ይሄ ሲናሪዮ በሁሉም የሲናሪዮ ቡድን አባላት በ50ዎቹም የተወደደ የተመረጠ ምንፈልጋት ኢትዮጵያ እቺም መሆን አለባት ብለው ተስማምተው። ሌሎቹ ግን ሶስቱ ማስጠንቀቂያዎች ናቸው።
በተጨማሪም ራስን እንዴት ማሸነፍና መስራት እንዲሁም ህግ ማክበር እንዴት እንደምቻል ያስተማረ መሆኑንም አስታውቋል። ከአራቱ ሴናሪዮች ወይም ጣፋንታዎች ውስጥ ንጋት በሚል የተሰየመችውን ኢትዮጵያን ይሁን ለማድረግ ዛሬ ጉልበት ዕውቀትና ሀብትን ሳንሰስት መስራት ከሁሉም የሀገሪቱ ዜጎች ይጠበቃል ተብሏል። የፖለቲካ ፓርቲ አመራሮችና ተወካዮች ከዚህ ቀደም በዚህ መድረክ ላይ በጋራ በነበራቸው ቆይታ ስለ ሀገሪቱ ፖለቲካ በስፋት መምከራቸውና በሀገሪቱ የሚስተዋሉ ችግሮችን በውይይት ብቻ የሚፈቱ እንደሆኑ ከመግባባት መድረሳቸውን አስታውቋል። አቶ ቀጀላ መርዳሳ የኦሮሞ ነጻነት ግንባር ተወካይ ናቸው።
ወደፊት ችግር አይፈጠርም ማለት አይደለም። ነገር ግን ይህን ወደ ጎን በመተው አሁን ወደፊት በ20 ዓመታት ውስጥ ያጋጥሙን ይችላሉ ያልናቸው ላይ ብናተኩር ጥሩ ነው ብለን ነው። እዚህ ላይ ሁላችንም መገንዘብ ያለብን 50 ሰዎች በግድ አንድ ነገር ላይ መስማማት አይኖርብንም። ሆኖም የብዙሃን ድምፅ ወዳመዘነበት በመረዳዳት ስንመካከር ነበር።
በውይይቱ ላይ የተሳተፉ ተፎካካሪ ፓርቲዎች መድረኩ የተራራቀ አቋም የነበራቸው የፖለቲካ ኃይሎችን ያቀራረበ መሆኑን ተናግረዋል። በፖለቲካ ፓርቲዎች መካከል ምንም አይነት የተራራቀ የአቋም ልዩነት ቢኖርም በመቀራረብና በመወያየት የማይፈታ ነገር እንደሌለ ያስተማረ መሆኑን የጠቀሱት ደግሞ የብልጽግና ፓርቲ ተወካይ አቶ ኃይሉ አዱኛ ናቸው።
ካንኮ ቆፈጀለ ሜበረሁ ሀኒቲል ማሪያ ተማቶር ምዲ አኒስ ጃለዱስ ጅቡስ ኢሰካኒ ታይን ነጋ
የኔ ብቻ ይሁን በሚል አይደለም የተነጋገር ነው። እኔ ወደድኩም ጠላሁም በስርዓት ቁጭ ብዬ ሌሎችን አደምጣለሁ። የመደማመጥ ባህል ማለት የወደድኩትን ብቻ ማድመጥ አይደለም፣ ለሌሎችም ቢሆን እንደዚያው ነው። የፖለቲካ ባህላችንም ራሱ በሂደት ይቀየራል ተብሎ የተገባበትና ከፍተኛ ውጤትም ያስገኘ ጅምር ነው።
የመድረኩ ተሳታፊዎች በውይይታቸውም ሁሉም ለኢትዮጵያ ሰላም በይቅርታና በወንድማማችነት መንፈስ በመነሳሳት በትጋትና በወንድማማችነት ስሜት ለሀገር ሰላም እንድሰራ የበኩላችን ሚና እንወጣ በማለት ጥሪ አስተላልፈዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ ዳምጠው ለዘገባው። ሌላ የግንባታ ወሬ ደግሞ ወደ ድሬዳዋ ልመልሳችሁ። አንድ የቻይና ኩባንያ የራሱን የኢንዱስትሪ ፓርክ ድሬዳዋ ላይ ለመገንባት ተፈራርሟል። መሠረቱ የድሬዳዋ እህት ከተማ ከሆነችው የቻይናዋ ኩንሻን እንደሆነ የተነገረው ሲሲኢሲሲ በሚል ከእንግሊዝኛ አጠራሩ በምህፃር የሚጠራው ኩባንያ በሚገነባው የኢንዱስትሪ ፓርክ ውስጥ ሥራ የሚጀምሩትም ከዚህቹ ከተማ የሚመጡ ባለሀብቶች መሆናቸው ተገልጿል። ድሬዳዋ ግንባታው ከሞላ ጎደል የተጠናቀቀ የኢንዱስትሪ ፓርክ በፌዴራል የኢንዱስትሪ ፓርኮች ልማት ኮርፖሬሽን የተገነባላት ሲሆን በቻይና ጨርቃጨርቅ አምራቾችም እየተገነባ ያለ ሌላ ማምረቻ መኖሩንም የአስተዳደሩ ከንቲባ ጽሕፈት ቤት አስታውቋል። አዲስ ቸኮል ዝርዝሩን ይዟል።
ሲሲኢሲሲ የተባለ የቻይና ኩባንያ በድሬዳዋ የራሱን ኢንዱስትሪ ፓርክ ለመገንባት ከድሬዳዋ አስተዳደር ከንቲባ አቶ አህመድ መሐመድ ቡ ጋር ስምምነት ተፈራርሟል። ኩባንያው የሚገነባው የኢንዱስትሪ ፓርክ በአሁኑ ሰዓት በፌዴራል መንግስት ድሬዳዋ ላይ ከተገነባው የኢንዱስትሪ ፓርክ ከጥፍ በላይ ስፋት የሚኖረው ነው ተብሏል። ድሬዳዋ ለኢንዱስትሪ ፓርክነት ካዘጋጀችው ከ4000 በላይ ሄክታር መሬት ላይ 1000 ሄክታሩን ለቻይናው ሲሲኢሲሲ ለመስጠት መፈራረሟን ነው የከንቲባው ጽህፈት ቤት ህዝብ ግንኙነት ኃላፊ የሆኑት አቶ ዳዊት ታዬ በተለይ ለቪዮ ያስታወቁት።
በድሬዳዋ ያው የኢንዱስትሪ ፓርክ ከዚህ በፊትም እየተገነባ መሆኑ ይታወቃል። ድሬዳዋ ላይ ለኢንዱስትሪ ፓርክ ተብሎ ወደ 4185 ሄክታር መሬት በዛ ላይ ይገነባል ተብሎ ነው የሚጠበቀው። እንግዲህ ባለፈው የኢንዱስትሪ ፓርኮች ልማት ኮርፖሬሽን ወይም አይፒዲሲ የሚባለው ተ 150 ሄክታር መሬት ላይ 15 የተለያየ መጠን ያላቸው ሼዶችን ገንብቷል። ለሼዶቹ ግንባታ ወደ 4 ቢሊዮን ብር የሚጠጋ ወጪ እንደወጣባቸው ነው የሚነገረው። ከዚሁ ጋር ተያይዞ ከዚህ ከ4185 ሄክታሩ ላይ የቻይና ሲሲ የሚባለው ካምፓኒ በአንድ ሺህ ሄክታሩ ላይ መሬት የኢንዱስትሪ ፓርክ የራሱን የኢንዱስትሪ ፓርክ ለመገንባት እንቅስቃሴ ጀምሮ በመጀመሪያው ዙር የ370 ሄክታር ላይ ግንባታ ለመጀመር የስምምነት ፊርማ ከአስተዳደሩ ጋር ተፈራርሟል።
ኩባንያው የድሬዳዋ ከተማ ከሆነችው የቻይናዋ ኩንሻን ከተማ እንደተገኘ የተናገሩት አቶ ዳዊት በሀገሪቱ ኢኮኖሚ ልማት ላይ ከዚህ በፊትም የራሱ ሚና ሲጫወት እንደቆየ ነው የገለጹት።
ሲሲሲሲ ከዚህ በፊት እንደምታውቁት በኢሶ ደወሌ ድረስ ያለውን የባቡር ሀዲድ የገነባ ድርጅት ነው። አይፒዲሲ የተገነባውንም የኢንዱስትሪ ፓርክ የገነባው ሲሲሲሲ የሚባለው ካምፓኒ ነው። ሲሲሲሲ የቻይና ኩንሻን ግዛት የመጣ ካምፓኒ ነው። ኩንሻን የምትባለው የቻይና ከተማ ደግሞ ከድሬዳዋ ጋር የትትማማችነት ስምምነት አላት። እህት ከተማ ነች። እዛ ከተማ የሚገኙ ባለሀብቶችን በዚህ በሚገነባው ኢንዱስትሪ ፓርክ ለማስገባት ነው እየሰራ ያለው። ባለፈው ጊዜም በቅርብ ጊዜ ክቡር ከንቲባችንና ምክትል ከንቲባው አቶ ከድር ጀዋር፣ ከንቲባችን አቶ አህመድ ቡህ ኩንሻን ከተማ ተጉዘው እዛ ያሉ ባለሀብቶችን አነጋግረዋል። ከከተማው ከንቲባ ጋር ከፓርቲ ጽህፈት ቤት ኃላፊው ጋር ተነጋግረው ወደዚህ ለመምጣት ፍላጎት ያላቸውንም ፋብሪካዎች ጎብኝተው ባለሀብቶቹንም አነጋግረው ተመልሰዋል። በዛ መሰረት ነው እንግዲህ ትላንትና የመጀመሪያ ዙር የመሬት ስምምነት ፊርማ የተካሄደው ማለት ነው።
በድሬዳዋ አስቀድሞ በፌዴራል ኢንዱስትሪ ፓርኮች ልማት ኮርፖሬሽን በ150 ሄክታር መሬት ላይ የተገነባ የኢንዱስትሪ ፓርክ በቅርቡ ወደ ስራ እንደሚገባ ያስታወቁት አቶ ዳዊት ኢንዱስትሪ ፓርኩ በሙሉ አቅሙ ወደ ስራ ሲገባ ከ40,000 በላይ ስራ እድል ይፈጥራል ብለዋል። ከዚህ ባሻገር በሌሎች ተቋማትም እየለሙ ያሉ የማምረቻ ተቋማት መኖራቸውንም አቶ ዳዊት ለቪኦኤ አስታውቀዋል።
ድሬዳዋ ላይ ከዚህ አሁን በአይፒዲሲ ከሚገነባው እንደዚሁም አሁን ሲሲሲሲ በተጨማሪ ውሺ ነምበር ዋን የሚባል የቻይና ጨርቃጨርቅ ካምፓኒ በጣም ረጅም እድሜ ያለው ነው። የመቶ አመት እድሜ ያለው በጣም ግዙፍ የሚባል ጨርቃጨርቅ ካምፓኒ ነው። በዚሁ አይፒዲሲ የተገነባው ኢንዱስትሪ ፓርክ አጠገብ በ40 ሄክታር መሬት ላይ የራሱ ሼድ ገንብቶ ወደ 220 ሚሊዮን ዶላር በሚሆን በጀት የተገነባው አሁን ላይ ማሽነሪ ተከላ ጀምረዋል። ወደ ስራ ለመግባትም እንቅስቃሴ እያደረገ ነው። ወደ ስራ ከገባም በመጀመሪያ ዙር 1,000 ለሚሆኑ ዜጎች የስራ እድል እንደሚፈጥር ይጠበቃል። እንደዚህ ሞሮኮ ኦሲፒ የሚባል የማዳበሪያ አምራች ካምፓኒ አለ። ይሄ ካምፓኒም በድሬዳዋ ላይ ፋብሪካውን ለመገንባት የተለያዩ እንቅስቃሴዎችን እያደረገ ነው። ፋብሪካው በ2.5 ቢሊዮን ዶላር ነው ይገነባል ተብሎ የሚጠበቀው። 300 ሄክታር መሬት ይፈልጋል። በአሁኑ ጊዜ የአዋጭነት ጥናቱን እንዲሁም የአካባቢና የማህበረሰብ ተጽዕኖ ጥናት ተከናውኗል። የሚገነባው የማዳበሪያ ፋብሪካ እንግዲህ ወደ 3.5 ሚሊዮን ቶን በአመት ያመርታል ተብሎ ነው የሚጠበቀው። ወጪው የሚሸፈነው 50% በሞሮኮ መንግስት ሲሆን 20% ደግሞ በኢትዮጵያ መንግስት የሚሸፈን ይሆናል። ቀሪው 30% ደግሞ ከሶስተኛ አካላት ተባባሪ አካላት ይሸፈናል ተብሎ ነው የሚጠበቀው።
ድሬዳዋ በአሁኑ ሰዓት በስራ አጥነት መጠን ከሀገሪቱ ከተሞች ቀዳሚ ነች። ባለፉት 2 አመታትም በከተማ የነበረው አለመረጋጋት የከተማውን ኢኮኖሚ ይበልጥ እንደጎዳው ነው ታዛቢዎች የሚገልጹት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። ወደ ተከታዩ ዘገባ እንዝለቅ። ከኮምቦልቻ ወልዲያ ፕሮጀክቱ አስታውቋል። ለኃይል አቅርቦቱ የሚያስፈልገውን ነዋይ ከመንግሥት ግምጃ ቤት ወጪ እንደሚደረግ ተገልጿል። መስፍን አራጌ ዝርዝሩን ይዟል።
ከ1.7 ቢሊዮን ዶላር በላይ ወጪ ሆኖበታል የሚባልለት የባቡር ስራ ፕሮጀክት ከአዋሽ ኮምቦልቻ 99% ከኮምቦልቻ ወልዲያ ሀራ ገበያ 77% ቢጠናቀቅም እስካሁን አቅርቦት እጥረት ምክንያት ወደ ሙከራም ሆነ ወደ ሙሉ ትግበራ አለመግባቱን የአሜሪካ ድምጽ ሬዲዮ በቅርቡ መዘገቡ ይታወሳል። የአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህንና የትራንስፖርት ሚኒስትሯን ዳግማዊት ሞገስን ጨምሮ ከፍተኛ የመንግስት አመራሮች በቅርቡ በቦታው በመገኘት ጉብኝትና ውይይት አድርገው ነበር። ይህንኑ ተከትሎ ኃይል ሰጪውንና ኃይል ተቀባዩን የሚያግባባ ውሳኔ በመንግስት በኩል መተላለፉን የባቡር ስራ ፕሮጀክቱ ስራ አስኪያጅ ኢንጂነር አብዱል ከሪም መሐመድ ገልጸዋል።
የገንዘብና ኢኮኖሚ፣ የኢትዮጵያ ኤሌክትሪክ ኃይል፣ ኢትዮጵያ ምድር ባቡር እና ትራንስፖርት ሚኒስቴር ባሉበት ፕራይም ሚኒስቴር ሰጥቷል።
ቢያንስ አሁን ሙከራ ለመጀመር እስከ መቼ ስራው ሊጀመር ይችላል ተብሎ ይታሰባል?
ኢትዮጵያ ኤሌክትሪክ ኃይል እስካሁን ድረስ ባለው የዝግጅት ስራ እየሰራ ይመስለኛል። ግን የዝግጅት ስራው እንዳለቀና እስከ መቼ ድረስ በሁለት አይነት መልኩ ሊያቀርብልን ይችላል? መጀመሪያ ኢንቴግሬትድ በሆነ ሞድ ወይም ዝቅ ባለ ፓወር የሙከራ እናደርግበትን ፓወር ቀድሞ ሊሰጠን ይችላል። ሁለተኛው ደግሞ ሙሉ ለሙሉ ለፕሮጀክቱ የሚያስፈልገውን ኃይል ሊሰጠን ይችላል እና ይህንን ጥልቅ የሆነውን ፕላኑን እንግዲህ እንጠብቃለን።
በጉዳዩ ዝርዝር መረጃ ለማግኘት ወደ ኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር ብደውልም ምላሽ ለመስጠት ፈቃደኛ ለመሆናቸውን ገልጸውልኛል። መንግስት ችግሩን ለመፍታት የተጓዘበት ርቀትና የደረሰበት ውሳኔ ግን የሚደነቅ መሆኑን ኢንጂነር አብዱል ከሪም ጠቁመዋል።
ሰራተኛውም ሆነ የአካባቢው ህብረተሰብ ይህ ነገር ባለመሆኑ ትልቅ ዲሳፖይንትመንት ተፈጥሮበት ነበረ። ይህንን ተገንዝቦ መንግስት አደረገው ፈጣን ምላሽ ሁላችን ደስተኛ ነን።
ለፕሮጀክቱ ቀሪ ስራ መሸፈኛ የሚሆነው ወጪ በመንግስት ግምጃ ቤት እንዲሸፈን እና ለኃይል ማገናኛ መስመሮቹ የሚውል የግዢ ጨረታ በኢትዮጵያ ኤሌክትሪክ ኃይል በኩል እንዲፈጸም ከስምምነት ላይ መደረሱን ፋና ብሮድካስቲንግ ኮርፖሬት በድረገጹ ላይ አስፍሯል። በስምምነቱ መሰረት የሚያስፈልገው ወጪ ከገንዘብ ሚኒስቴር ወጪ ቢደረግም የኢትዮጵያ ምድር ባቡር ኮርፖሬሽን እዳውን ይከፍላል ነው የተባለው። እንደ ፋና ዘገባ ለኃይል ማስተላለፊያ ከፍተኛ መስመር ዝርጋታ 37.5 ሚሊዮን ዶላር ያስፈልጋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ታህሳስ 14 2012 ዓ.ም ስርጭት እየተከታተላችሁ ነው ያላችሁት። ከምሽቱ 3 ሰዓት ከ31 ደቂቃ ሆኗል አዲስ አበባ ላይ። በነገራችን ላይ ዝግጅቶቻችንን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ብላችሁ ከዌብሳይታችን ማግኘት ትችላላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከታተሉን፣ እንድትነጋገሩም እናበረታታለን። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ኤችኦአርኤን ዶት ኤምኦቢአይ ላይ ታገኛላችሁ። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶርና ከፕሌይ ስቶር ብትጭኑ ዝግጅቶቻችንን በቀላሉ ማዳመጥ ትችላላችሁ። በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩልም ጋቢና በሚል ርዕስ በ19ና በ25 ሜትር ባንድ አጭር ሞገድ የምናቀርብላችሁን ስርጭት እንድታደምጡም እንጋብዛለን። በፌስቡክ ላይቭ አት ቪኦኤ አምሃሪክ በአሃዱ ራዲዮ 94.3 ላይም በቀጥታ ልታዳምጡን ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሽያኑ ጆ ጊል ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የትንታኔው መጽሔት እንግዲህ ተጠናቀቀ። ለዜናው ቆንጅታየ አብራኝ ነች። ዋና አዘጋጇ ትዝታ በላቸው ነች። አስተናጋጃችሁ ሶሎሞን አባተ ነኝ። ነገ ገና ነው። ገናን ለምታከብሩ ለገና ደፍ ደፍ እያላችሁ ያላችሁ ነገ ለማክበር እንኳን አደረሳችሁ። ሜሪ ክሪስማስ። silent night, holy night. Sat yalow lelit, kadusu lelit. The lady antebellum no yet the morrow. ተጨማሪ ጊዜ ካገኘን እንደዚሁ ሌላም ዝማሬ እናሰማችኋለን። አሁን ሆኖ ሉሉ ላይ ገና ዛሬ ዲሴምበር 24 ቀን ነው። ካምቤራ ላይ ያላችሁ ዲሴምበር 25 የገናለት ለጧት ለ12 ሰዓት 25 ደቂቃ ጉዳይ ነው አሁን። ስለዚህ ያከበራችሁ ናችሁ ያላችሁት መልካም ገና። ወደ ተከታዩ ዝግጅታችን እናልፋለን። አሁን ክቡራትና ክቡራን ንግድና ማህበረሰብ የኢትዮጵያን የንግድና መዋዕለ ንዋይ አያያዝ ምቹ ለማድረግ የተለያዩ እርምጃዎች እየተወሰዱ እንደሆነ የኢትዮጵያ ኢንቨስትመንት ኮሚሽን ለአሜሪካ ድምፅ ገልጿል። ከማሻሻያዎቹ አንዱ አዲስ የኢንቨስትመንት ሕግ ማርቀቅ እንደሆነ የጠቆሙትን ኮሚሽነር አበባየሁን ሀብታሙ ስዩም አነጋግሯል። ቆይታቸው የሚጀምረው አቶ አበበ የአዲሱን የኢንቨስትመንት ሕግ ረቂቅ በጥቂቱ በሚያብራሩበት ነው።
የአዲሱ የኢትዮጵያ ኢንቨስትመንት አዋጅ ለምን አስፈለገ? ያሉትስ ዋና ዋና መለያ ሀሳቦች ምን ናቸው የሚለውን ለማንሳት ያህል፣ እንደሚታወቀው በቅርቡ መንግስት የአገር በቀል የኢኮኖሚክ ሪፎርም ቀርጾ ወደ ትግበራ እየገባ ነው። ከዚህ ፖሊሲ ጋር የተጣጣመ የኢንቨስትመንት አዋጅ ያስፈልገናል የሚል አንድ ነው። በሁለተኛ ደረጃ ደግሞ የኢትዮጵያ የኢንቨስትመንት አዋጅ ከዚህ በፊት ተግባራዊ የነበረው አሁን በስራ ላይ ያለው ማለት ይቻላል ያየን እንደሆነ በተለይ ለውጭ ኢንቨስትመንት ፍሰት እንቅፋት የሆኑ አንቀጾች ነበሩበት። ለሀገራችን ኢኮኖሚ ለህብረተሰቡ ጠቃሚ የሚባሉ የውጭ ካፒታል፣ የውጭ ኖሃው እና ቴክኖሎጂ ሽግግር ሊረዱ የሚችሉ ኢንቨስትመንቶችን መሳብ ሳንችል ለረጅም ጊዜ ቆይተናል። ስለዚህ ይህንን በመቀየር በእንግሊዝኛው ወደ ኔጌቲቭ ሊስት አፕሮች ተቀይሯል። ኔጌቲቭ ሊስት አፕሮች የምንለው በግልጽ ለውጭ ባለሀብት ያልተከለከለ በስተቀር ሁሉም ዘርፎች ለውጭ ባለሀብት ክፍት ናቸው በሚል አሰራር ቃኘ አዲስ የኢንቨስትመንት አዋጅ እንዲዘጋጅ ተደርጓል። ከዚህም ባለፈ የአነስተኛ ካፒታል ይጠየቅ የነበረባት በተለይ ውጭ ባለሀብቶች ብቻቸውን እንደ $200 በማንኛውም ኢንቨስትመንት ላይ ይጠየቁ ነበር። ነገር ግን ይህ $200 ኦልሬዲ ምሳሌ 10 ሚሊዮን 20 ሚሊዮን ዶላር ኢንቨስት ላደረገ ባለሀብት ሌላ ኢንቨስትመንት ፕሮጀክት ቢኖረው ለዛ $200 መጠየቅ አግባብነት የሌለውና አላማውም ይሄ ስላልሆነ የዚህ የሚኒመም ካፒታል ሪኳርመንት የተፈላጊነቱ ፍሌክሲብል እንዲታይ የሚያስችል ረቂቅ ነው የተዘጋጀው። እንደዚሁም ደግሞ የአእምሮ ንብረት ጥበቃን በተመለከተ ከዚህ በፊት ብቸኛው ጥበቃ ያገኘው በክሊስ በግልስ ተደንግጎ የነበረው የፓተንት በረ አሁን ግን ሁሉም አይነት የአእምሮ ንብረቶች እንደ ካፒታል ሊመዘገቡ የሚችሉበትን አግባብ ያስቀመጠ ተደርጓል። በአመዛኙ አዋጁ የተለያዩ ወደ 24 የሚደርሱ ሀገራትን ተሞክሮ ከቃኘ በኋላ ለሀገራችን በሚመጥን መልኩ ተስተካክሎ አሁን በመንግስትም እየተገበረ ያለውን የሀገር በቀል ኢኮኖሚክ ሪፎርም ሊደግፍ በሚችለው መልኩ ተቃይቶ የተዘጋጀ ነው።
እንግዲህ እርስዎም እንደሚያውቁት ኢትዮጵያ ባለሀብቶችን የሚስብ ብዙ ነገር እንዳላት እውቅ ቢሆንም የሀገሪቱ የጸጥታ ሁኔታ ጥቂት የማይባሉ ባለሀብቶችን ማሸሹ አይካድም። ይሄን ሁኔታ ለማስተካከል በሚመሩት ተቋም እየተደረጉ ያሉ የመፍትሄ እርምጃዎች አሉ ወይ የሚለውን እስቲ የተወሰነውን ያጋሩ።
እንደ ተቋም እንግዲህ የኢትዮጵያ ኢንቨስትመንት ኮሚሽን ያው ባለሀብቶች ደረጉ በኋላ አስፈላጊውን ጥበቃ አስፈላጊውን ከለላ ሊያገኙ ይገባሉ ብለን እናምናለን። ይሁንና በተለያዩ አካባቢዎች በሚነሱ ረብሻዎች እና የሰላም መደፍረሶች ምክንያት አንዳንድ ኢንቨስትመንቶች በተለያየ ሁኔታ ጉዳት ሲደርስባቸው አስተውለናል። ይህም በዘላቂነት መፍታት የሚያስችለን ስትራቴጂ መንደፍ አለብን ብለን ከልማት አጋሮች ጋር አሁን እየተወያየን ያለንበት ስራ ምንድን ነው? አንደኛ እነዚህ ሜጀር የሚባሉ የኢንቨስትመንት አይነቶች ያሉበትም ቦታ የመለየት የኢንቨስትመንት ማፒንግ የምንለው ማለት ነው። በቴክኖሎጂ በተደገፈ መልኩ በቀላሉ ከፌዴራል ፖሊስ፣ ከሰላም ሚኒስቴር፣ ከመከላከያ ሚኒስቴር ጋር በመሆን እነዚህ ኢንቨስትመንት በመልኩ ኮል ሴንተሮች በዋና ዋና በሚባሉ ቦታዎች ደግሞ ኮማንድ ፖስት አይነት ተመሳሳይ የሆነ ነገር በማቋቋም ሊሆን ይችላል። ግን በቀጣይ ዝርዝሩ በሚወሰን ሁኔታ ኢንቨስትመንቶችን ከዚህ በተሻለ ጥበቃ መስጠት የምንችልበትን አግባብ እንሰራለን ብለን ከልማት ሀገሮቻችን ጋር ስራ ጀምረናል።
እንግዲህ የተከበሩ አቶ አበበ፣ በውጭ ሀገራት የሚኖሩ ኢትዮጵያን በሀገራቸው ላይ የተለያዩ የኢንቨስትመንት እንቅስቃሴዎች ውስጥ መሳተፍ ይፈልጋሉ። በዚያው ልክ ግን ወደ ሀገራችን ሂደን ለመስራት ስንሞክር ገርጋሪ አሰራሮች ይገጥሙናል በሚል ቅሬታቸውን በተደጋጋሚ ያሰማሉ። በአዲሱ የህግ ረቂቅ ውስጥ ይህን ቅሬታ ለመመለስ የሚያስችሉ አማራጮችን ለማካተት ምን ያክል ጥረት ተደርጓል?
ኢትዮጵያውያን ወይም ትውልደ ኢትዮጵያውያን ወይም የውጭ ኢንቨስተሮች ኢትዮጵያ ውስጥ መጥተው ኢንቨስት የሚያደርጉበት ጊዜ የሚያጋጥማቸው ችግሮች ውስጥ አንደኛው የመሬት አቅርቦት ችግር ነው እና የመሬት አቅርቦትን በተለይ በተመለከተ የኢንቨስትመንት አዋጃችን በክልሎች የመሬት ጥያቄ ለግብርና በሚቀርብበት ጊዜ፣ ለማኑፋክቸሪንግ በሚቀርብበት ጊዜ በምን ያህል ጊዜ መሬት መስጠት አለበት የሚለውን አትሊስት ታይም ፍሬም እንዲቀመጥ ተደርጓል። ነገር ግን የኢትዮጵያን የኢንቨስትመንት ምቹነት የኢትዮጵያን ለንግድ ምቹነት በአንድ ጊዜ የምናረጋግጠው ሳይሆን በቀጣይነት በምንሰራቸው የሪፎርም ስራዎች፣ አንዳንዴ ደግሞ በነገራችን ላይ የማይንድ ሴትም ለውጡ የሚያስፈልጋቸው ስራዎች አሉ። ያንን በጋራ የምንታገላቸውና በጋራ የምንፈታቸው ይሆናል ማለት ነው። ችግሮች አጋጠሙን የሚሉ ኢትዮጵያኖች ሊሆን ይችላሉ፣ ትውልድ ኢትዮጵያኖች፣ የውጭ ባለሀብቶች፣ ሁሉም የሚያነሳቸው ችግሮችን እኛ እንገነዘባለን። ለዚህም ነው የኢንቨስትመንት ምቹነት የማሻሻል ስራ ለነገ የሚባል አይደለም ተብሎ አግሬሲቭሊ ይሰራሉ። አሁን አክቹዋሊ እንደ ኢትዮጵያ ኢንቨስትመንት ኮሚሽን በተደጋጋሚ የሚያጋጥመን ችግር የክልሎችም ኢንቨስትመንት ቢሮዎች በተመሳሳይ መልኩ ኦፕሬት አረግ አለመቻላቸው ለእኛ እንቅፋት እየሆነ ኢንቨስትመንት ፍሰቱም እንቅፋት እየሆነ ስለነበረ ከክልል ኢንቨስትመንት ቢሮዎች ጋር የተጠናከረ ቅንጅት እየሰራ ነው። ከዛም ባለፈ የእነሱን የአቅም ግንባታ ላይ ለመዋል በሚችል መልኩ የልማት አጋሮቻችን ጋር ተባብረን ፕሮጀክቶች ለክልል ኢንቨስትመንት ቢሮዎች የሚቀርቡበትና ልክ እኛ በምንሰጠው የአንድ መስኮት አገልግሎት አይነት ሰርቪስ ሁሉም ክልሎች መስጠት የሚችሉበትና ኮንቲኒስ የሆነ ስትራክቸር የሆነ ዲያሎግ ደግሞ ከክልል መንግስታት ጋር ማድረግ አለብን የሚል አለ። ግን ኢትዮጵያውያን ኢትዮጵያ ውስጥ ሲመጡ መምጣት ያለባቸው ሁሉ ነገር ያለቀለት እና በቃ እንደ አሜሪካ ወይም ሌሎች ሀገሮች እንደለመዱት አይነት ስርዓት ይጠብቀናል ብለው ሳይሆን ስርዓቱንም ለማሻሻል በዛውም ኢንቨስት ለማድረግ ለማገዝ ነው መምጣት ያለባቸው። ስለዚህ ከእነሱ የምንጠብቀው ኖሃው እና ካፒታል ብቻ ሳይሆን የእነሱንም ደግሞ የተሻለ ልምድና ተሞክሮ ይዞ መጥተው ይህን ነገር በዚህ መልኩ ብታስተካክሉት እያሉ አብረን ማስተካከል ነው እንጂ ያለብን። ያለቀች ሁሉ ነገር የተስተካከለች ሀገርማ ከሆነ ኢትዮጵያውያኖች ሳይሆኑ ሌሎች የሚመጣ ነው። ስለዚህ ብዙም ያን ችግር አይሆን።
ኢትዮጵያ የወጣቶች ሀገር ናት። በርካታ ወጣቶች ይኖሩባታል። እነዚህ ወጣቶች ደግሞ ኑሯቸውን የሚደግሙበት የስራ እድል መፈለጋቸው አይቀሬ ነው። የእርስዎ ተቋም ለወጣቶች የበለጠ እድል የሚሰጡ ኢንቨስተሮችን፣ ባለሀብቶችን ቅድሚያ ለመስጠት ምን ያክል ጥንቃቄ ያደርጋል?
እንግዲህ እንደ ተቋም የውጭ መሆነ የሀገር ውስጥ ኢንቨስትመንት በሀገራችን እንዲስፋፋ ትኩረት ሰጥተን የምንሰራበት አንደኛውና ቁልፉ ዓላማ ለወጣቶች የስራ እድል መፍጠር የሚያስችልበትን ስርዓት ለመፍጠር ነው። ኢንቨስትመንቶችንም በምንገመግምበት ጊዜ አንዱ ከምናያቸው መስፈርቶች መካከል ምን ያህል የስራ እድል ሊፈጠር ይችላል የሚለው ነው። ስለዚህ የውጭ ባለሀብቶች ሊሆን ይችላል፣ የሀገር ውስጥ ባለሀብቶች ሊሆን ይችላሉ። የምንሰጣቸው ድጋፎች ኢቭን ወደፊት መታየት አለበት እና ማየት ይገባል ብለን የምናየው የኢንቨስትመንት ማበረታቻ ሳይቀር የስራ እድል ፈጠራ ጋራ ተሳስሮ መቀመጥ እንዳለበት አሁን በተወሰነ ደረጃ ኢንዲኬተር ይሆናል። ነገር ከዚህ በተሻለ መልኩ የስራ እድልም ከግምት ውስጥ ያስገባ መሆን አለበት የሚል እና ትልቁ ማንም ሰው እንቅልፍ ሊነሳ የሚገባ ነገር ዛሬ ላይ የወጣቶች በቂ የሆነ የስራ እድል አለመፍጠራችን ነው። በቂ የስራ እድል መፍጠር ሳንችል ደግሞ የተረጋጋ የፖለቲካል ኢኮኖሚም ሆነ የተረጋጋ ፖለቲካ እንደ ሀገር ሊኖር አይችልም። ስለዚህ እዚህ ላይ ትኩረት መሰጠት አለበት በሚል በክቡር ጠቅላይ ሚኒስትሩ የሚመራ የስራ ፈጠራ ኮሚሽንም አዋቅረው እየሰራ ነው። ከዚህ ከስራ ፈጠራ ኮሚሽን ጋራ በጣም መደበኛ የሆነ ግንኙነትና ኮሚኒኬሽን አለን። ትልቁ ስራችን ለወጣቶች ቀጣይነት ያለው ስራ ብቻ ሳይሆን አመርቂ ስራ ሊፈጠርበት የሚችለውን አግባብ መስራት አለብን ብለን እየሰራ ነው። የኢንቨስትመንት አዋጅ ሪፎርምን የምንሰራው ፕራይመሪ ስራ ተቀጥሮ የሚሰራበት ብቻ ሳይሆን ራሱ ቢዝነስ ከፍቶ መስራት እንኳን ቢፈልግ የኢንቨስትመንት ድባቡ ቀላል ቀልጣፋ ሊሆን ይገባል፣ ወጪ የማያስፈልግ ሊሆን ይችላል በሚል ነው። ስለዚህ ሁሉ የምንሰራቸው ስራዎች ለዚህ ለወጣቶች ስራ ፈጠራ ጋራ የተሳሰሩ ናቸው ማለት ነው።
የኢትዮጵያ የኢንቨስትመንት ኮሚሽነር አቶ አበባየሁን እንዲሁም ባልደረባይን ሀብታሙን አመሰግናለሁ። ወደ ተከታዩ የምሽቱ ዘገባ እናልፋለን። ባህል ነክ ታሪክ ይዘናል። የኢትዮጵያ የባህል ቡድን በኤርትራ በኤርትራ ያደረገውን የመጀመሪያ የባህል ጉዞ አጠናቆ ዛሬ የተመለሰው የኢትዮጵያ የባህል ቡድን የኤርትራ ቆይታው ውጤታማና የተሳካ ነበር ብሏል። ቡድኑ ትርኢቶች ያቀረበው ከረን፣ ምጽዋና አስመራ ላይ ኤርትራውያን ያደረጉላቸው አቀባበልና እንክብካቤ ያስደሰታቸው መሆኑን አባላቱ ከአስመራ ከመነሳታቸው በፊት ለቪኦኤ ተናግረዋል። ብርሃነ በረሀ ከአስመራ ተጨማሪ አለው።
በባህልና ቱሪዝም ሚኒስቴር ዴኤታ ወይዘሮ ብዙነሽ መሰረት የተመራውና ከ60 በላይ አባላቶችን ያካተተው የኢትዮጵያ የባህል ልዑካን ቡድን በኤርትራ የተለያዩ ከተሞች ያደረገውን የመጀመሪያ የባህል ዝግጅት አጠናቆ ዛሬ ታህሳስ 14 ወደ ሀገሩ ተመልሷል። የባህል ቡድኑ በከረን፣ ምጽዋና አስመራ ያቀረበው የህዝብ ለህዝብ የባህል ትርኢት የታሰበለትን ግብ ያሳካ እንደነበረ የቡድኑ አባላት ወደ አገራቸው ከመመለሳቸው በፊት ለቪኦኤ ተናግረዋል።
በመጀመሪያ ስሜ ኃይሉ አመርካ ይባላል። የጃኖ ባንድ መሪ ድምጻቢ ነኝ። ሁሉም ላይ የነበረን ቆይታዎች በጣም ስኬታማ ነበሩ ብዬ አምናለሁ። ምክንያቱም ከህዝቡ ጋር የነበረን ቅርርብ፣ ከህዝቡ ጋር የነበረን ቆይታ በሙዚቃውም ከሙዚቃው ባሻገር ደግሞ በምንገናኝበት ፎቶ ለመነሳትም ሌሎች ነገሮችንም ለማድረግ ስናደርግ በነበሩት ቆይታዎች በጣም ደስ የሚል ጊዜ ነው ያሳለፍ ነው። ህዝቡ በጣም እንግዳ ተቀባይ ነው። ልክ የጠፋ ወንድሙን እንደሚቀበል ነበረ ያደረገልን አቀባበል። ከዛ አብረንም በቆየንበት ጊዜ ሲያደርግልን የነበረው እንክብካቤ በጣም ትልቅና ደስ የሚል እንክብካቤ ነበረ እና የህዝብ ለህዝብ ግንኙነቱ በአግባቡና በጣም ደስ በሚል ሁኔታ ሰርቷል ብለን እናምናለን።
ሀሌሉያ ተክለ ጻድቅ እባላለሁ። ከጃኖ ባንድ ኤርትራ ውስጥ በምጽዋና በአስመራ ላይ ዝግጅት አቅርበን ነበረ። በጣም ደስ የሚል ፕሮግራም ነበረ ያሳለፍ ነው። ሰው አብሮን ሲጫወት ሲደንስ ምናምን ነበርና በዛ ላይ ደግሞ አቀባበሉ እናቶች ምናምን አቀባበላቸው በጣም ደስ ይል ነበርና ሰው ፈገግታው ምኑ በቃ ደስ ይላል እና መልሰን ለመምጣት ነው እንደውም የምናስበው። ድጋሚ መተን ፐርፎርም ድጋሚ እናረጋለን የተባባልን ነበረ። በጣም ደስ ከማታችን የተነሳ እና በጣም ስኬታማ ነበረ። ይሄ ህዝብ ለህዝብ የነበረው ፕሮግራም ቆንጆ ነበረ። ከዛ በየቤታቸውም አንዳንድ ቤትም ሄደን ምሳ በልተናል፣ ቡና ጠጥተናል እና በጣም እናመሰግናለን።
እኔ ስሜ ዝናቡ ገብረስላሴ ይባላል። በኢትዮጵያ ብሔራዊ ቲያትር ድምፃዊና ተዋናይ ነኝ። በጣም የሚገርም ነበረ። ያው መጀመሪያ ከረን የሰራ ነው፣ ከዛ ምጽዋ፣ ቀጥሎ ደግሞ አስመራን የሰራ ነው እና በጣም በሚገርም ሁኔታ ደስ በሚል ሁኔታ ህዝቡ እንግዳ ተቀባይ መሆኑን አይተናል። በጣም ተደስተናል። በጣም ምንም ጥርጥር የለውም። በደንብ ይህን የምታውቀው በህዝቡ ተቀባይነት ነው። ህዝቡ ከተቀበለ ስኬታማ ሆነናል ማለት ነው። ስለዚህ ስኬታማ ነን ብለን እናስባለን።
የኢትዮጵያ ብሔራዊ ቲያትር አንጋፋው አርቲስት ስለሺ ደምሴ በበኩሉ በሁለቱ አገራት መካከል የተጀመረው የህዝብ ለህዝብ ግንኙነት ከሙዚቃው ባለፈ በሌላ የሥነ ጥበብ ሥራዎች ላይም የሁለቱ ሀገራት የባህል ልምድና ልውውጥ ለሌሎች የሚያስተዋውቁበትን ዓለም አቀፋዊ የጋራ መድረክ ቢያዘጋጁ ግንኙነቱ ይበልጥ ይጎለብታል ሲል ተናግሯል።
ለምሳሌ ስነ ጽሁፍም ሊኖሩ ይችላል፣ ተውኔትም ሊኖሩ ይችላል፣ አለባበስም፣ አመጋገብም የተለያዩ የኤርትራና የኢትዮጵያን ባህሎች በደንብ አድርጎ ሊያስተዋውቅ የሚችልና ለወደፊትም ለምሳሌ በኤርትራና በኢትዮጵያ መካከል ላይ አንድ ዝግጅት ቢደረግ ዓለም አቀፋ የሆነ ዝግጅት ለማድረግ ብዙ የሆኑ ትውውቆች፣ ብዙ የሆኑ በጋራ መስራት ያለብን ነገሮችን በጣም ለማጠናከርና ባህሉን በከፍተኛ ደረጃ ፕሮሞት ለማድረግ ለማስተዋወቅ በሚረዳ መልኩ ጥናት ተዘጋጅቶ ያው ይሄ ባህላዊ ልውውጡ ነገር ሰፋ ባለና በጣም በረቀቀና በጠለቀ አይነት መልክ ቢዘጋጅ ጥሩ ነው ነው ማለት።
የኢትዮጵያ የልዑካን ቡድን በሁለቱ ሀገራት መካከል የተጀመረውን የህዝብ ለህዝብ ግንኙነት ለማጠናከር የሚያስችል ባህላዊ ዝግጅቶችን ለማቅረብ ታህሳስ 6 አስመራ መግባቱ ይታወሳል። ከዚህ ቀደም እንደሚታወቀው የኤርትራ የባህል ቡድን ባለፈው ዓመት የካቲት ወር ወደ ኢትዮጵያ ተጉዞ በባህር ዳር፣ አዳማ፣ ሐዋሳና አዲስ አበባ ተመሳሳይ ባህላዊ ዝግጅቱን ለህዝብ ማቅረቡ ይታወሳል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
አመሰግናለሁ ብርሃነ ለዘገባው። ክቡራትና ክቡራን አድማጮች፣ ተከታዩ ዘገባ የስፖርት ነው። ግርማቸው ከበደ አዲስ አበባ ላይ
go, 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 go,
ሰላም እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ አትሌቲክስ ፌዴሬሽን ያዘጋጀው ውድድር በመከላከያ ስፖርት ክለብ አሸናፊነት መጠናቀቁ፣ ኢትዮጵያ ቡና በፕሪሚየር ሊጉ የውድድር ዘመኑን የመጀመሪያ ድል ማስመዝገቡ፣ የአፍሪካ የዓመቱ ምርጥ ተጫዋች ከሶስት ሳምንት በኋላ የሚታወቅ መሆኑና የአፍሪካ ዋንጫ ወደ ጥር ወር ሊመለስ እንደሚችል መገለጹ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። የኢትዮጵያ የአጭር የመካከለኛ የ3000 ሜትር መሰናክልና የእርምጃ እንዲሁም የሜዳ ተግባራት ውድድር በመከላከያ ስፖርት ክለብ አሸናፊነት ተጠናቋል። የኢትዮጵያ አትሌቲክስ ፌዴሬሽን ለአጭር ርቀት ሩጫና ከሩጫ ውጪ ላሉ የአትሌቲክስ ስፖርቶች ትኩረት ለመስጠት የሚያዘጋጀው ይህ ውድድር ለስድስት ቀናት ሲካሄድ ቆይቶ ትላንት እሁድ ታህሳስ 12 ቀን 2012 ዓ.ም ተጠናቋል። በሴቶች መከላከያ ስፖርት ክለብ በ183 ነጥብ አንደኛ ሲሆን ሲዳማ ቡና በ93 ነጥብ እንዲሁም ሐዋሳ ከተማ በ79 ነጥቦች ሁለተኛና ሶስተኛ፣ ኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ሆነው ውድድራቸውን አጠናቀዋል። በአጠቃላይ ድምር ውጤት መከላከያ ሻምፒዮን ሲሆን ሲዳማ ቡናና ኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ወጥተዋል። በኢትዮጵያ ፕሪሚየር ሊግ ኢትዮጵያ ቡና የውድድር ዘመኑን የመጀመሪያ ድል አስመዝግቧል። በአራተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሐዋሳ ከተማን አዲስ አበባ ላይ ያስተናገደው ኢትዮጵያ ቡና 4-1 አሸንፏል። ከጨዋታ ብልጫ ጋር ላሸነፈው ኢትዮጵያ ቡና እንዳለ ደባልቄ 3 ጎሎችን ሲያስቆጥር ቀሪዋን ኳስ አቤል ከበደ መረብ ላይ አሳርፏል። በሌሎች ጨዋታዎች ባህር ዳር ከተማ ድሬዳዋ ከተማን 4-1 እንዲሁም ፋሲል ከነማ ሀዲያ ሆሳዕናን 3-0 አሸንፈዋል። ሰበታ ከተማ ከሜዳው ውጪ ወልቂጤ ከተማን 1-0 ሲያሸንፍ ሻምፒዮኑ መቀለ 70 እንደርታም በተመሳሳይ ከሜዳው ውጪ ሲዳማ ቡናን 2-1 ረቷል። አዳማ ከተማ ከወላይታ ድቻ 2-2፣ ወልዋሎ አዲግራት ዩኒቨርሲቲ ከጅማ አባ ጅፋር 0-0፣ ቅዱስ ጊዮርጊስ ከስሁል ሽረ 0-0 አቻ ተለያይተዋል። ሊጉን ወልዋሎ በ10 ነጥብ ሲመራ እኩል 7 ነጥብ ያላቸው ፋሲል፣ ባህር ዳር፣ መቀለና ሐዋሳ በጎል ልዩነት ተበላልጠው ይከተሉታል። የአፍሪካ የዓመቱ ምርጥ ተጫዋቾች ከሶስት ሳምንታት በኋላ ይታወቃሉ። በአራት ዘርፎች በሴቶችና በወንዶች ምድብ የመጨረሻ እጩዎችም ታውቀዋል። በወንዶቹ የዓመቱ የአፍሪካ ምርጥ ተጫዋች ዘርፍ የሊቨርፑሎቹ ሞሐመድ ሳላህና ሳዲዮ ማኔ እንዲሁም የማንቸስተር ሲቲው ሪያድ ማህሬዝ የመጨረሻ 3 እጩዎች ሆነዋል። በሴቶች የመጨረሻ እጩ የሆኑት የካሜሩኗ አጃራ ንሹት፣ የናይጄሪያዋ አሲሳት አሸዋላ እንዲሁም የደቡብ አፍሪካዋ ቴምቢ ክጋትላና ናቸው። በወጣት ተጫዋቾች ዘርፍ የሞሮኮው አሽራፍ ሐኪሚ፣ የናይጄሪያዎቹ ሳሙኤል ቹኩኤዜና ቪክቶር ኦሲሜሄን ለኮከብነት ይፎካከራሉ። አልጄሪያ፣ ማዳጋስካርና ሴኔጋል በወንዶች፣ ካሜሩን፣ ናይጄሪያና ደቡብ አፍሪካ ደግሞ በሴቶች ብሔራዊ ቡድን ምርጥ ለመሆን ታጭተዋል። የአፍሪካ ዋንጫ ወደ ጥር ወር ሊመለስ እንደሚችል ተገለጸ። በተለምዶ በየሁለት ዓመቱ በጥር ወር ሲካሄድ የቆየው የአፍሪካ ዋንጫ ካለፈው ዓመት ጀምሮ በሰኔ ወር መደረግ ጀምሯል። አሁን በተያዘለት መርሃ ግብር መሰረትም ቀጣዩ የአፍሪካ ዋንጫ እንደ አውሮፓውያን አቆጣጠር በሰኔ ወር 2021 ዓ.ም ይካሄዳል። ሆኖም በአዲስ መልክ የሚጀመረው የክለቦች ዓለም ዋንጫ የሚጠናቀቀው በካሜሩን አስተናጋጅነት የሚካሄደው የአፍሪካ ዋንጫ ከመጀመሩ 4 ቀናት በፊት ነው። ይህ ደግሞ በክለቦች የዓለም ዋንጫ የሚሳተፉ ተጫዋቾች ያሏቸው የአፍሪካ ሀገራት ውድድሩ ከመጀመሩ ከሁለት ሳምንት በፊት ተጫዋቾቻቸውን እንዳያገኙ ያደርጋቸዋል። በዚህም ምክንያት የአፍሪካ ዋንጫው ወደ ጥር ወር ሊመለስ ይችላል ተብሏል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ፕሬዚዳንት አህመድ አህመድ ለኢንሳይድ ወርልድ ፉትቦል በሰጡት አስተያየት የአፍሪካ ዋንጫው የሚደረግበት ጊዜ ሊለዋወጥ እንደሚችል ቀደም ብለን ወስነን ነበር፣ ምክንያቱም በአፍሪካ ያለው የአየር ጸባይ ከሀገር ሀገር ይለያያል። የ2021ን የአፍሪካ ዋንጫም በሰኔና ሐምሌ ወር ማዘጋጀት ይከብዳል፣ ምክንያቱም በካሜሩን ያለው የአየር ጸባይ በዚያ ወቅት እጅግ ከባድ ነው ብለዋል። ስለዚህ የካሜሩኑ የአፍሪካ ዋንጫ በጥር ወር እንዲካሄድ ማድረግ ብቸኛው አማራጭ ይመስላል ብለዋል አህመድ አህመድ። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
አመሰግናለሁ ግርማቸው ለስፖርት ዘገባ። ክቡራትና ክቡራን፣ አጠር አጠር ያሉ መረጃዎችን ላካፍላችሁ። አሁን አንድ የዩናይትድ ስቴትስ ዶላር 32 ብር ከ35 ሳንቲም መንዝረዋል ባንኮች ዛሬ። በኢትዮጵያ ብሔራዊ ባንክ መረጃ መሠረት www.nbe.gov.et ላይ 18 ምንዛሬዎችን የያዘ ዝርዝር ይገኛል። በነገራችን ላይ የባንኮች የመግዣ ዋጋ 31 ብር ከ72 ሳንቲም ነው። ዩሮ 35 ብር ከ86 ሳንቲም፣ የእንግሊዝ ፓውንድ 40 ብር ከ09 ሳንቲም ነው የባንኮች የመሸጫ ዋጋቸው። በሌላ በኩል የኢትዮጵያ ሜቴዎሮሎጂ ኤጀንሲ ነገ አዲስ አበባ ከፊል ደመናማ እንደምትሆን ተንብየዋል። ከፍተኛ ሙቀቷ 24፣ ዝቅተኛው 11 ዲግሪ ሴልሽየስ ነው የሚሆነው። በኢትዮጵያ እጅግ ዝቅተኛው ሙቀት የአዲግራቱ 4 ዲግሪ ሴልሽየስ ይሆናል። ጅግጅጋና ደብረ ብርሃን 6፣ ደብረ ማርቆስና ባህር ዳር 8፣ መቀሌና ሆሳዕና 9 ዝቅተኞቹ ናቸው ከ10 በታች የሆኑት። በኢትዮጵያ ከፍተኛው የጎዴው 36 ዲግሪ ሴልሽየስ ከፍተኛው ነው። እንዲሁም በምስራቅ የአፋር ሰመራ፣ በምዕራብ ደግሞ የቤኒሻንጉል ማንኩሽ 33 ዲግሪ ሴልሽየስ ላይ ናቸው። የ24 ካራት 99.96 ጥራት ያለው ወርቅ ዋጋ 47 ዶላር ከ72 ሳንቲም ነው። በብር ሲታይ ከፍ ያለ ይመስላል የወርቅ ዋጋ፣ በዶላር ግን ዝቅ ማለቱን የሚያሳየው 1589 ብር ከ35 ሳንቲም ነው አንድ ግራም። የነዳጅ ዋጋ በWTI 61 ዶላር ከ11 ሳንቲም፣ በብሬንት 66 ከ13 ሳንቲም ነው። ልክ የዛሬ 63 ዓመት ዛሬ ዩናይትድ ስቴትስ ውስጥ በበረታው የሲቪል መብቶች ረገጣ ዘመን የፍሎሪዳዋ ቴላሃሲ ከተማ ጥቁሮች ያኔ የነበረውን የዘር መድሎ ልማድና ደንብ ጥሰው የከተማይቱን የሕዝብ ማመላለሻ አውቶቡሶች የፊት መቀመጫዎች ሁሉ ያዙ። ድሮ ጥቁር አውቶቡስ ውስጥ ከፊት አይቀመጥም ነበር፣ ክልክል ነበር። የዛሬን አያርገውና ወይም የዛሬው ይሻላልን በልና የኒውዮርኩ ጆን ኤፍ ኬኔዲ አየር ማረፊያ በተገደሉት ፕሬዚደንት ስም የተሰየመው ዛሬ ልክ የዛሬ 36 ዓመት ነበረ። እንግዲህ ዝግጅቶቻችን ወደ መጠናቀቁ ናቸው። ክቡራትና ክቡራን አድማጮች አሁን ከመሰናበታችን በፊት አንድ የገና ዝማሬ ጣል እናድርግላችሁ። በእኛ በኩል በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሶሎሞን አባተ፣ ፕሮዲውሰሩም ንጉሡ ታምሬ፣ አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። እስከዚያው ድረስ ጃሽ ተርነር የመጀመሪያው ገና the first Noel እያለ ከሚዘምርልን የገና ጣዕመ ዜማ ጋር ተዋቸዋለሁ። ጤና ይስጥልኝ።
እዚ ሬድዮ ድምፂ ኣሜሪካ እዩ ብ22፣ 25፣ 31 ሜትር ባንድ ሳተላይት ቪኦኤ 24